በባለፈው ሳምንት የቅዱስ ዮሐንስ ብስራትና በቅድስት ኤልሳቤጥ ማህፀን ሳለ ለእመቤታችን የጸጋ ስግደት እንዲሁም በማህፀኗ ላለው ለጌታችን መድኃኒታችን ኢየሱስ ክርስቶስ የአምልኮ ስግደት መስገዱን አሰምተን ነበር ያቆም ነው። ቀጣዩን ክፍል እነሆ።
ቀርባለች ያለ ዮሐንስ ያስተምር ማነው ያስተዋለ እንደ ተናገረ አዋጅ ነጋሪው ተራራው ዝቅ ይበል ይሙላ ጎድጓዳ።
ቅዱስ ዮሐንስ ልደት የሉቃስ ወንጌል ምዕራፍ 1 ቁጥር 67 እስከ 80። ቅድስት ኤልሳቤጥ የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች። በ8ኛውም ቀን ጎረቤቶቿና ዘመዶቿ ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያት ሊሉ ፈለጉ። እናቱ ግን ለዘካርያስ በቤተ መቅደስ የሕፃኑ ስም ዮሐንስ ይባላል ብሎ ያናገረ በመልአኩ በቅዱስ ገብርኤል አማካኝነት መንፈስ ቅዱስ ገልጦላት ዮሐንስ መባል አለበት አለች። ዘካርያስን ለልጁ ምን ስም ሊያወጣለት እንደሚፈልግ ሲጠይቁት መጻፊያ ሰሌዳ እንዲሰጡት ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ወዲያውም አንደበቱ ተፈታ፣ እግዚአብሔርንም እያመሰገነ ይናገር ጀመር። በዚህም ምክንያት ጎረቤቶቹ ሁሉ በፍርሃት ተመሉ። ነገሩን በይሁዳ አውራጃ ሁሉ ተወራ። የሰሙትም ሁሉ ይህ ሕፃን ምን ይሆን እያሉ በመገረም ጠየቁ። ካህኑ ዘካርያስም በመንፈስ ቅዱስ ተመልቶ ስለ ሕፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና ሉቃስ ወንጌል ምዕራፍ 1 ቁጥር 67 እስከ 79 ብሎ ዘመነ ስጋዊ መድረሱን ከተናገረ በኋላ ሕፃኑን በተመለከተ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርቅ በጌታ ፊት ትሄዳለህና እንዲሁም የኃጢአታቸው ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ በማለት ቅዱስ ዮሐንስ የጌታችን መድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደሚሆን ማለትም ከእርሱ ቀድሞ የሕዝቡ ልብ ጌታችንንና ትምህርቱን እንዲቀበል የሚያዘጋጅ ትምህርት እንደሚያስተምር ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረለት ነበር። ነቢዩ ኢሳያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ፣ ትንቢተ ኢሳያስ ምዕራፍ 40 ቁጥር 3 በማለት ተናግሮ ነበር። ነቢዩ ሚልክያስ ደግሞ እንዲህ ብሎ ነበር፣ እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። እርሱ የአባቶችን ልብ ወደ ልጆች፣ የልጆችንም ልብ ወደ አባቶች ይመልሳል። ሚልክያስ ምዕራፍ 3 ቁጥር 1 ምዕራፍ 4 ቁጥር 5 እስከ 6
ተገኘ ምርጥ ዕቃ ኤልሳቤጥም ለክብ ሆና የታደለች መልካም የነፍስ አባት መጥምቁን ወለደች።
የቅዱስ ዮሐንስ እድገት የቅዱስ ሉቃስ ወንጌል ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከታየበት ቀን ድረስ በበረሃ ኖረ ሉቃስ 1 ቁጥር 80 ከማለት ውጪ ወደ በረሃ ስለሄደበት ምክንያትና ስላስተዳደጉ ዝርዝር ነገሮችን አይነግረንም። ሌላውን የምናገኘው ከትውፊትና ከአዋልድ መጽሐፍት ነው። ሄሮድስ ሕፃናትን ሲያስጨፈጭፍና እናቱ ቅድስት ኤልሳቤጥ የልጇን ሕይወት ለማትረፍ ይዘው ወደ ግብፅ በረሃው ተሰዳለች። በዚያም በስደት ሳሉ እናቱ በመሞቷ በፈቃደ እግዚአብሔር ሆራ የተባለችን እንስሳ ጡት እየጠባ በገዳም እንዳደገ የወንጌል አንድምታችን ያስረዳል። ቅዱስ ያሬድን በድጓው ዮሐንስ ከቶራዎች ጋር በገዳም አደገ ይላል። የቅዱስ ዮሐንስ ልብሱ የግመል ጠጉር ነበር፣ ወገቡም የጠፈር መታጠቂያ ነበር፣ ምግቡም አንበጣና የበረሃ ማር ነበር። የማቴዎስ ወንጌል ምዕራፍ 4 ቁጥር 3 ቅዱስ ዮሐንስ አፈወርቅ ስለዚህ ሲያስተምር በበረሃው ውስጥ እየኖረ ከጸጉር የተሰራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆን? ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችን መጠየቅ ይኖርብናል። እንዴት በክረምቶችና በበጋው ሙቀት በበረሃው ውስጥ መኖር ቻለ? ያውም በለጋ እድሜውና በማይችል ሰውነቱ። ሌሎችም ብዙ ጥያቄዎች አሉ። ስለዚህ ጥያቄያችንን አቁመን የእግዚአብሔርን ድንቅ ስራ ወደ ማድነቅ ብንሄድ ይሻለናል ይላል። ቅዱስ ዮሐንስ እንዲህ ያለ የትህርምት ኑሮ በመኖሩ ምክንያት ጌታችንም ዮሐንስ ሳይበላና ሳይጠጣ መጣ ብሎታል። የማቴዎስ ወንጌል ምዕራፍ 11 ቁጥር 18 የቅዱስ ዮሐንስ ስብከትና አገልግሎት መምህር ዘላለም ቻላቸው እንዲህ ያብራሩታል።
የቅዱስ ዮሐንስ የአገልግሎት ዓላማ በአጠቃላይ ትንቢተ ኢሳያስ ምዕራፍ 40 ላይ እንደተገለጸው ለጌታችን አገልግሎት መንገድ መጥረግ ነው። ይሄንን መንገድ ጠራጊነት በሁለት መልኩ ከፍለን ልንመለከተው እንችላለን። የመጀመሪያው ጌታችንን ማስተዋወቅ ነው። ነቢያት የተናገሩለት ይመጣል፣ ይህንን ዓለም ያድናል ተብሎ የተነገረለት መሲህ ሲጠበቅ የነበረው መሆኑን መናገር፣ ቀዳማዊ አምላክ መሆኑን ማስረዳት ነው እና ይህንንም ራሱ ቅዱስ ዮሐንስ ዮሐንስ ወንጌል ምዕራፍ 1 ቁጥር 31 ላይ ተገልጾ እንደምናገኘው እስራኤል እንዲያውቁት እኔ በውሃ ላጠምቅ መጣሁ ይላል እና በሚያስተምራቸው ትምህርቶች ውስጥም እኔ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ማሰሪያ እንኳን ልፈታ የማይገባኝ ከኔ ይልቅ የሚከብረው ከኔ በኋላ የሚመጣው ነገር ግን በቀዳማዊነቱ ከኔ በፊት የነበረው እርሱ በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ይህ ከእርሱ በኋላ የሚመጣው ጌታችን አምላክነቱን መስክሯል እና የመጀመሪያው የአገልግሎቱ ዓላማ ይሄ ነበረ። ከዚህም በተጨማሪ በዮሐንስ ወንጌል ምዕራፍ 1 ላይ ተጽፎ እንደምናገኘው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ጌታችንን በማስተዋወቅ እንዲሁም በምዕራፍ 3 ተጽፎ እንደምናገኘው ስለ ምስጢረ ሥላሴ ጌታችን እግዚአብሔር ወልድ መሆኑን ወይም ደግሞ የእግዚአብሔር ልጅ መሆኑን አስተምሯል እና የመጀመሪያው ዓላማ ይሄ ነው። ሁለተኛው የቅዱስ ዮሐንስ አገልግሎትና የትምህርቱ ዓላማ እስራኤል ንስሐ እንዲገቡ ማድረግ ነው እና ይሄም ቆሶንጌል ምዕራፍ 1 ቁጥር 4 ላይ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐን ጥምቀት እየሰበቀ መጣ ተብሎ የተገለጸው በዚያን ዘመን የነበሩ እስራኤላውያን ጌታችንን ለመቀበል የሚያስችል ህሊና አልነበራቸው። ይሄ ችግር ምንድነው? አንደኛ በአባቶቻቸው ላይ በጣም ከፍተኛ የሆነ ትምክህት ነበራቸው፣ እኛ አብርሃም ልጆች ነን እያሉ ማለት ነው። ሁለተኛ ደግሞ በራሳቸው ምግባርና ጽድቅ ላይ በተለይ ፈሪሳውያኑ በጣም ከፍተኛ ትምክህት ነበራቸውና ይሄንን ካላስወገዱና አዳኝ እንደሚያስፈልጋቸው ካላመኑ በስተቀር ጌታችንን ለመቀበል አይችሉም ነበር። ስለዚህ ቅዱስ ዮሐንስ በአገልግሎቱ ያደረገው ምንድነው? ይሄንን በፈሪሳውያኑ በህዝብ ተራውም ህዝብ ውስጥ የነበረውን እነዚህን ችግሮች የመቅረፍ ስራ ነበር የሰራው። ምንድነው ያደረገው? አባቶቻቸው ላይ የነበረውን ችግር እየተናገረ ሁለተኛ እነሱም ላይ የነበረውን የሰነ ምግባር ችግር እንዲሁም ደግሞ አባቶቻቸው ሁሉም ጻድቃን እንዳልነበሩ እነርሱም እንደበደሉ ሁሉም እንደበደለ እየተናገረ የግዴታ መድኃኒት እንደሚያስፈልጋቸው አስረድቷቸዋል እና ይሄንን ነው ለኃጢአት ስርየት የንስሐ ጥምቀት የተባለው። አንድ ሰው የኃጢአት ስርየትን ለማግኘት የግዴታ ኃጢአቱን ማመን፣ ይቅርታን መጠየቅ፣ መድኃኒትን መፈለግ አለበት እና ይሄንን ለመግለጽ ወንጌላውያኑ ለኃጢአት ስርየት የንስሐ ጥምቀት ንስሐ እንዲገቡ ማድረግ ነው እና ትምህርቱም መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው ነበረ እንደተገለጸው። በዚህም መሰረት ምንድነው ያደረገው? አንደኛ አብርሃም አባት አለን በማለት ብቻ የምትድኑ አይምሰላችሁ፣ የአብርሃም አባትነት ለእናንተ ሊጠቅማችሁ የሚችለው እናንተ በምግባራችሁ በሃይማኖታችሁ አብርሃምን መስላችሁ ከተገኛችሁ ነው እንጂ የእርሱን ስም በመጥራታችሁ በስጋ ከእርሱ በመወለዳችሁ ብቻ በአብርሃም ስራ እና ምግባር እናንተ ልትድኑ አትችሉም እያለ በዚህ በአብርሃም አባትነት ለመጠቀም ከእነርሱ የሚጠበቀውን ነገር እያስረዳ እንዲሁም ደግሞ እናንተ በአብርሃም እንደምትመኩት አይደለም በስጋ ከእርሱ ብትወለዱም እንኳን ነገር ግን እናንተ በምግባር በሃይማኖት እርሱን መስላችሁ ካልተገኛችሁ እግዚአብሔር ከነዚህ ድንጋዮች ማለትም ድንጋይ ተብለው ከተገለጹት ከአህዛብ ለአብርሃም ልጆችን ሊያስነሳለት ይችላል እያለ በዚያ ላይ ያላቸውን አጉል የሆነ ትምክህት እየቆረጠ፣ ሁለተኛም ደግሞ ኃጢአታቸውን አጉልቶ እያሳየ ምሳር ሊቆርጣችሁ ተቃርቧል፣ ስለዚህ ለንስሐ የሚገባ ፍሬ አፍሩ እያለ ኃጢአታቸውን እየገለጠና እንዲሁም ደግሞ ከኃጢአታቸው ንስሐ እንዲገቡ እያስተማረ መድኃኒትን እንዲጠብቁ ያሉበት ሁኔታ ለድህነት የሚያበቃቸው ወይም ደግሞ እነሱ ስለ ራሳቸው እንደሚናገሩት ጻድቃን የሆኑ ሰዎች ሳይሆኑ ነገር ግን ኃጢአተኞች እንደሆኑ ተረድተው መድኃኒትን እንዲነፍቁ አድርጓል እና ወንጌላውያኑም እንደተናገሩት ስብከቱም መንግስተ ሰማያት ቀርባለች እና ንስሐ ግቡ የሚል ነበረ። ይህንን ነው ለኃጢአት ስርየት የንስሐ ስብከት ተብሎ የተገለጸው።
ቅዱስ ዮሐንስ እንዲህ ያደረገ በሚያስተምርበትና ህዝቡን በሚያጠምቅበት ወቅት ከህዝቡ ጥያቄ ቀርብለት ነበር። አንተ ማን ነህ? ኤልያስ ነህን? ነብዩ ነህን? ክርስቶስ ነህን? እያሉ ይጠይቁት ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 22 እርሱ ግን እኔ ክርስቶስ አይደለሁም፣ ኤልያስም አይደለሁም፣ እኔ ነብዩ ኢሳያስ የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ድምጽ ብሎ የተናገረልኝ ነኝ። እኔ በውሃ ጠምቃችኋለሁ፣ ከኔ የሚበልጠውና ከኔ በኋላ የሚመጣው ግን በመንፈስ ቅዱስ በእሳት ያጠምቃችኋል በማለት ይመልስላቸው ያስተምራቸው ነበር። በዚህም ምክንያት ወንጌላዊው ቅዱስ ዮሐንስ በመመስከር ወደ ኋላ አላለም፣ በግልጽ መሰከረ ብሎ ጽፎለታል። ዮሐንስ ወንጌል ምዕራፍ 1 ቁጥር 20።
ዮሐንስ እኔ አሎ
ጌታችንና ቅዱስ ዮሐንስ ቅዱስ ዮሐንስ እንዲህ ህዝቡን ያስተማረና ያጠመቀ ባለበት ወቅት ጌታችን ኢየሱስ ክርስቶስ በእርሱ ለመጠመቅ ቅዱስ ዮሐንስ ያጠምቀበት ወደ ነበረበት ወደ ዮርዳኖስ ወንዝ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ቅዱስ ዮሐንስም እኔ ባንተ ልጠመቅ ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ ብሎ ይከለክለው ነበር። ጌታችን ግን መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ ልንፈጽም ይገባናል አለው። ያን ጊዜም ፈቀደለት። ጌታችንም በትህትና በፍጡሩ እጅ ተጠመቀ። ቅዱስ ዮሐንስም አምላኩን አጥምቋልና መጥምቀ መለኮት ተባለ። ቅዱስ ያሬድም በድጓው ደጋግሞ እንዲህ እያለ ይህንን ድርጊት ያወሳል። ካህኑ ዮሐንስ ከነቢያት ሁሉ ከፍ ከፍ አለ፣ ምግቡንም ቅጠልና ጤዛ አደረገ፣ አምሳዬ የሌለውን ነበልባል አጠመቀ። በጣፋጭ አንደበቱ ወንጌልን የሰበከንና ቀኝ እጁ የመለኮትን ትኩሳት ማቃጠል የዳሰሰች የቅዱስ ዮሐንስን ቸርነት እንናገራለን። እንዲህ ያለ የክብር ጌጥ እግዚአብሔርን መፍራት ትህትናና ፍቅር መላእክት የሚሰግዱለትን ታላቅ ኃይል ያላቸው የሚያመሰግኑትን የቅዱስ ዮሐንስን ክብሩን ከፍ ከፍ ማለቱን ተመልከቱ። ዳግመኛም ቤተ ክርስቲያን በመልክአ ዮሐንስ ላይ የእግዚአብሔር ቅዱሱ ለምትሆን ለአንተ መዳፍ ሰላም እንላለን፣ የመለኮት እሳትን የዳሰሱ ጣቶችህንም ሰላም እንላለን፣ በመንፈሱ ይቀድሰንና ያነጻን ዘንድ ወደ መምህርህ ኢየሱስ ክርስቶስ ዘንድ ጸልይልን እያለች ትማጸነዋለች።
ማነው ያስተዋለ እንደ ተናገረ